ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnote.org fnote.org በቀጥታ መከታተል ይቻላል። እናስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ጥቅምት 16 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና ለማስከተልም በየሳምንቱ አርብ ከአድማጮች የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን እናሰማለን። እዚህም ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው። የፊታችን እሁድ ወልዲያ፣ ጎንደርና ደሴን ጨምሮ በተለያዩ ከተሞች የተቃውሞ ሰልፍ እንደሚካሄድ አስተባባሪዎች ለዜና ምንጮች ገልጸዋል። የሰልፉ ዓላማ ቀደም ብለው የተነሱ ጥያቄዎችን በማጉላት መልስ እንዲያገኙ ለመጠየቅ ሲሆን የወልቃይትና የራያ የማንነት ጥያቄዎች ጎላ ያሉ ሊሆኑ እንደሚችሉ ይገመታል። ከአርባ ምንጭ ከተማ አቅራቢያ በአባያና በጫሞ ሐይቅ መካከል የሚገኘው የነጭ ሳር ብሔራዊ ፓርክ ውስጥ የሚንቀሳቀሱ ታጣቂዎች ባካሄዱት ጥቃት አራት ሰዎች የተገደሉ መሆናቸው ታውቋል። ታጣቂዎቹ የጉጂ ማህበረሰብ አባላት ናቸው የተባለ ሲሆን ከዚህ በፊት የብሔራዊ ፓርኩን ክልል በማስፋፋትም ሆነ በአካባቢው የተካሄዱ የኢንቨስትመንት ፕሮጀክቶች ሳቢያ ከመሬታቸው ላይ መፈናቀላቸውን በመቃወም ተደጋጋሚ ጥቃቶች ሲፈጽሙ መቆየታቸው ይታወቃል። ከቀናት በፊት የዱር አራዊት ልማትና ጥበቃ ባለስልጣን ለተለያዩ የአካባቢና መንግስታዊ አካላት በጻፈው ደብዳቤ ነጭ ሳር ብሔራዊ ፓርክ ያለበትን ችግር አሳውቆ ሁሉም ባለድርሻ አካላት በመፍትሄው ላይ እንዲያተኩሩ ጠይቋል። በኢትዮጵያ ከፍተኛ ትምህርት ቤቶች ውስጥ የመማር ማስተማር ሂደቱ በሰላም እንዲከናወን በተለያዩ አካላትና በዩኒቨርሲቲው ባለስልጣኖች አማካኝነት ውይይት ሲካሄድ ቆየ መሆኑ ይታወቃል። በቅርቡ የፌደራል ፖሊስ ኮሚሽን በሰጠው መግለጫ ከወትሮው የተለየ ዝግጅት ማድረጉን የገለጸ ቢሆንም አሁንም አንዳንድ ቦታዎች ስጋት እንዳለ ገልጿል። ከደላቸው ውጭ የተመደቡ ተማሪዎች የደህንነት ጥቃት ሊደርስባቸው ይችላል በሚል ስጋት እሁድ በመቀሌ ሰላማዊ ሰልፍ ለማድረግ የታቀደ መሆኑም ታውቋል። ህገወጥ የመሳሪያ ዝውውር አሳሳቢ ደረጃ ላይ መድረሱ ተነገረ። በተለይ በአዲስ አበባ ከተማ የመሳሪያ ዝውውር ከቀን ወደ ቀን እየጨመረ መምጣቱና ዝውውሩን ለማስቆም ጠንከር ያለ ቁጥጥርና የህግ አሰራር እንደሚያስፈልግ የአዲስ አበባ ፖሊስ ኮሚሽን ገልጿል። ህገወጥ የሆኑ መሳሪያዎች ከቦታ ወደ ቦታ በማዘዋወር ተጠርጥረው የተያዙትን ፍርድ ቤት በዋስ የሚለቅ መሆኑን ኮሚሽኑ ገልጾ ከቅርብ ጊዜ ወዲህ በከተማዋ በመሳሪያ የታገዙ ዝርፊያዎችና ቤት ሰበራዎች የተካሄዱ መሆናቸውን በዜና ተቋሞች በሰጠው ማብራሪያ ገልጿል። በምዕራብ ጎጃም ዞን ቆለላ ወረዳ ጥናት ያደርጉ የነበሩ 3 ተመራማሪዎች በአካባቢው ወጣቶች የተገደሉ መሆናቸው ተነግሯል። እነሱም መካከል አንደኛው ወሰን ታከለ የተባለ ዩኒቨርሲቲ መምህር ሲሆን ሌሎቹ ሁለቱ ለዶክትሬት ዲግሪ በትምህርት ላይ የነበሩ ናቸው። ከሞቱት በተጨማሪ ሌሎች 3 ተማሪዎችም እንደቆሰሉ ተነግሯል። ተመራማሪዎቹ የተገደሉት ስለ ትራኮማና ያንጀት በሽታ ለማጥናት ምርመራ እያካሄዱ በነበሩበት ወቅት ሲሆን የአካባቢው ወጣቶች በምርመራ ከዚህ በፊት 3 ተማሪዎች ሞተዋል በሚል የፈጠራ ወሬ ተነሳስተው በቦታው በመገኘት በድብደባ የገደሏቸው መሆኑ ታውቋል። በአካባቢው በተደጋጋሚ ጥቃት የደረሰ መሆኑንና በነሐሴ ወር HIV ስርጭትንና ወጣት ሴቶችን በተመለከተ ጥናት ሲያካሄዱ የነበሩ ጥቃት ደርሶባቸው እንደነበር ተዘግቧል። ጥቃቱ በተደጋጋሚ ሊደርስ የቻለው ባለፉት 27 ዓመታት በአማራው አካባቢ ዜጎች ያለፈቃድ የወሊድ መቆጣጠሪያ መድኃኒት በመሰጠቱና ይህም የአማራውን ህዝብ ቁጥር ዲቀነስ የተደረገ ሴራ ነው የሚለው እምነት በአብዛኛው ህዝብ ዘንድ በመዛመቱ ነው ተብሏል። በመጨረሻም በቅርቡ በደቡብ ሱዳን ተጻራሪ ኃይሎች በኩል የእርቅ ስምምነት ቢፈረምም የተቃዋሚ ኃይል መሪ ሪክ ማቻር ወደ ጁባ ለመሄድ እያቅማሙ መሆናቸው ተነገረ። ከዚህ ሌላ በየመስኩ የተደረጉ ስምምነቶች ተግባራዊ እንዲሆኑ የተሰጣቸውን የጊዜ ገደብ እያለፉ መሆናቸው የተኩስ ማቆሙ አሁንም ተግባራዊ አለመሆኑና መፈታት የነበረባቸው እስረኞች እስካሁን አለመፈታታቸው በሰላሙ ስምምነት ላይ ጥርጣሬ እያስከተለ መሆኑ ተነግሯል። ሪክ ማቻር ባለፈው ሳምንት ለፕሬዝዳንት ኬር በጻፈው ደብዳቤ ወደ ጁባ ሊመለሱ የሚችሉት አስቸኳይ ጊዜያዊ ከተነሳ እስረኞች ከተፈቱና ተቃዋሚ ኃይሎች ሙሉ በሙሉ የመንቀሳቀስ ነጻነታቸው ከተረጋገጠ ብቻ ነው ማለታቸው ይታወቃል። ለዛሬ ያለን ዜና በዚሁ ይጠቃልላል። በሀገር ወዳዶች ላይ ዘመቻ። ወያኔ ለስልጣን ከመብቃቱ በፊት በጠላትነት ፈርጆ ያጠቃው ኢህአፓን ነበር። ይድህንም እንዲሁ ሁለቱ ኃይሎች አቋማቸው የተለያየ ቢሆንም ኢትዮጵያ በማለታቸውና ለኢትዮጵያ በመቆማቸው ጠላቶቹ ነበሩ። በኢድህ በርካታ የትግራይ ተወላጆች ተሰልፈው ነበር፣ በኢህአፓም እንዲሁ። ይህ ለወያኔ ስጋትና ጭንቀት ነው። ዛሬ ታሪክን ገልብጦና አስገልብጦ ለኢትዮጵያ የታገለ ሊያስመስል ቢጥርም ለኢትዮጵያ ታግለው የተሰውት በትግራይ ጦር ሜዳዎች የኢህአፓና የኢድህ ታጋዮች ነበሩ። ወያኔና ጭፍሮቹ ባያነሷቸውም ታሪክ ግን በክብር መጽሐፉ መዝግቧቸው ይገኛል። በኢህአፓ ላይ ለምን ጠላት በዛበት? ስልትና ዘዴ ጎድሎት ነው? አቋሙ ተበላሽቶ ነው? አይደለም ነው መልሱ። ኢህአፓ ላይ ጠላት የበዛበት በኢትዮጵያ የተነሳ ነው። ለኢትዮጵያ ብሎ በመነሳቱና መቼም ቢሆን በኢትዮጵያ ላይ ሊደራደር ዝግጁ ባለመሆኑ ጸረ ኢትዮጵያ የሆኑ ሁሉ በጠላትነት መደቡት። የአካባቢ ኃይሎችም ለጠባቦችና ገንጣዮች ሲረዱ ኢህአፓን አገለሉት። ምዕራባውያንም በአገራችን ላይ የነበራቸውን የበላይነት ድርጅቱ የተቃወመ በመሆኑ ከዚያን ጊዜ የጠመዱት እስከ ዛሬ በዚያው አሉ። አክራሪ ብሔረተኛ ነው ይሉናል ሲተነትኑን። ወያኔ፣ ሻዕቢያ፣ ኦነግ ወዘተ ድርጅቱ በኢትዮጵያ አንድነት በማመኑ እንደ ጠላት ፈርጀውት በቻሉት መንገድ ሁሉ አጥቅተውታል። አንዳንድ ታሪክን አጣማሚዎች ድርጅቱ ከሻዕቢያ ጋር ሆኖ ኢትዮጵያን ጎዳ ሲሉም አድምጠናል። ድርጅቱ ይህን መርጦ በነበር ዛሬ ኢትዮጵያን ቀጥቅጦ የሚገዛት ኢህአፓ እንጂ ወያኔ አይሆንም ነበር ማለት እንችላለን። አገራችንን ሽጠን ለስልጣን ልንበቃ ባለመፈለጋችን ከአረቡም
ከሻቢያም ከፈረንጅብ ልናገኝ የምንችለውን ሁሉ አንፈልግም በሚል ትተን በተወሰነ ደረጃም ተጎድተናል። ዛሬ ለምሳሌ የአሜሪካ ድምፅ ሬዲዮ መሳሪያ የሆነው የአማርኛ ክፍል ጸረ ኢህአፓዎችና ጸረ ኢትዮጵያዎችን መድረክ ሰጥቶ የሚያስለፈልፈው አለምክንያት አይደለም። አገር ወዳድ ኃይሎችን ነጥሎ ለማራቅና አፍቅሮ ወያኔነት የያዛቸውን ባንዳና አንጃዎች እንዲሁም የአሜሪካ ቅጥረኞችን ወደፊት ለማምጣት ነው። ወያኔና ሻቢያ አብረው ድርጅቱን ሲወጉ ደርግ ደግሞ በቀይ ሽብር ያጠቃል ነበር። ፍሳ ደስታም ትግራይ አዲግራት መጥቶ የሰራዊታችን ትኩረት መሆን ያለበት ኢህአፈ ላይ ነው በሚል ለወያኔ ግልጋሎቱን ይሰጥ እንደነበረም አረሳንም። ኢህአፓ የትግል ስልትና የመደራጀትን ችሎታ በሰፊው ማውቁን በተግባር ያሳየ ሲሆን ዋናው ችግሩ ሆኖ የተገኘው በኢትዮጵያና በህዝቧ ጥቅም ቅንጣትም አልደራደር ማለቱ ነው። ዛሬም ይኸው የጠና አቋማችን ችግሮችን ጋሬጣዎችን ደቅኖብናል። የደርግ ደጋፊ ሶቪየት ህብረት ከሆነች በኋላ የድርጅቱ ትኩረት በሷ ላይ እንጂ በአሜሪካ ላይ ባይሆንም ዋሽንግተን ቂሙን ይዞ ኢህአፓ ወደ ስልጣን ካመራ ለአሜሪካ አይበጅም በሚል ይኸው እስካሁንም ተጻሮን ይገኛል። የቋራን መሬት ሱዳን ሊዝ ሲነሳ ከህዝብ ጋር ሆነን ቆመን ከሽንፋ ባሻገር ባንገታው ኑሮ መሬቱን ስፈርበት ብለነው በነበር እንደ ወያኔ ሱዳን ለወያኔ ሳይሆን ለድርጅቱ ሰፊ እርዳታ በለገሰ ነበር። ሳውዲ አረቢያ፣ ሊቢያ፣ ሱዳን፣ ሶማሊያ፣ ምዕራባውያን፣ መስኮብ ወዘተ ሁሉም የተቃወሙን ኢትዮጵያን በጎዱበት ስለተቃወምናቸውና ስለታገልናቸው ወይም ክህደት ባንዳነትን ሲጋብዙን ወግዱ ስላልን ነው። ከዚህ በፊት እንዳስረዳነውም የድርጅቱ ጸር የሆኑት አንጃዎችም የፈሉት በመሰረቱ ከጨቋኝ ገዢዎች ጋር ሰምረን እንስራ ፍርፋሪ እናገኝ የሚል አቋም በመያዛቸው ነው። የመጀመሪያው አንጃ አቋሙ ከፋሽስቱ መንግስት ጋር እንተባበር የሚል ሲሆን የመጨረሻው እኩይ አንጃ ደግሞ ለወያኔ ፈርመን አፊዳቪት የወያኔን ህግ አገዛዝ ተቀብለን ሁለገብ ትግልን አሽቀንጥረን ትተን እጅ እንስጥ በማለቱ ነው። ሰሞኑን የአሜሪካ ድምፅ ሬዲዮ መድረክ ሰጥቶ የሚያስጮኸው ይህ አንጃ አንድ የራሱ መሪ በጻፈው መጽሐፍ የተለየ ነው እኛ ከወያኔ ጋር እንስራ በማለታችን ነው ሲል አስረግቷል። ይህንንም ከጨቋኝ ከወያኔ ጋር ሰምሮ መገኘት የሚለውን አቋም ደጋግመው ከያዙት ጋር ኢህአፓ ሊሰራበት የሚችል ሁኔታ ባለመኖሩ ቃል ኪዳናቸውን ካፈረሱ መለየት የግድ ሆኖበት ተገኝቷል። ወያኔና አሜሪካ ይህን አይነት ቡትቶችን ሰብስበውና ፍራሽ አዳሽ ሆነው ዛሬ በድርጅቱ ላይ ሊያሰልፉ መጣራቸው የሚጠበቅ ነውና አጥብቀን እንታገላቸዋለን። እውን ህልውና ካላቸውና ለህዝብ ትግል እንቅፋት ከሆኑ ማለት ነው። በኢትዮጵያ ላይ ክህደት የፈጸሙ ማፈሪያዎች ሁሉ በኢህአፓ ላይ ቢነሱ የሚጠበቅ ነው። ድርጅቱን ለማግባባትና ለኢትዮጵያ በማይጠቅም አቅጣጫ ለማስጓዝ ብዙ ጥረቶች ተደርገው ሁሉም ከሽፈዋል። የተወሰኑ ከዳተኞችን ሊያገኙ ቢችሉም የከዱት ደግሞ የለመደባቸውና ድርጅቱን ቀደምም ጎድተው ወጥተው በይቅርታ የተመለሱ ናቸው። የሶማሊያ፣ የሻቢያ፣ የወያኔ ሰርጎ ገብ ሆነው ድርጅታችንን ሊጎዱ የጣሩና የተቋቋምናቸውም ነበሩ። ጥቂቶች የሲአይኤ ሰርጎ ገቦችም ጉዳት ለማድረስ ችለው ግን ለተወሰኑት ዋጋቸውንም ልንሰጥ ችለናል። በሐሳብ ልዩነት የተነሳ በቅራኔ አያያዝ ያደረግነው ስህተት የለም ባይነን። ወያኔ ጋር እንጎንበስ ስላሉትም ጉባኤ ጠርተን ሐሳባቸው ተቀባይነት ሲያጣ በሌሊትም በጠዋት የፈረጠጡ የወጡ ሲሆን ወንጀላቸው ግን የድርጅቱን ስም ሊቀሙ መነሳታቸውና እነሆ ህልውና ባይኖራቸውም ለወያኔ አሜሪካ ሊያገለግሉ መጣራቸው ነው። ወደ ሀገር አልጠራ አላስገባ ያላቸው ፋይዳ ቢስ መሆናቸውን ጠንቅቆ አውቆና ንቋቸው ራሱ ወያኔ ነው። ሻቢያ ከወያኔ ጋር ቅራኔ ቢገባም አብረነው ልንሰለፈው ያልቻልነው ስልትና ታክቲክ ዘዴ በማጣት ሳይሆን ያ ቢሆንማ ሱዳን ከወያኔ ሲጣላ ሱዳንን ተጠቅመን ኢአድን መስርተን ወያኔን ባልተዋጋን ነበር። የሚያዋጣ መንገድ ሆኖ ባለማግኘታችን ነው። ወደዚህ ያቀኑት የሌሎች ተመክሮ የእኛን ድምዳሜ ትክክለኛነት አረጋግጧል። አንጃዎቹ እንዳሉት ከወያኔ ጋር በፊርማና በሰላም ተዋውሎ ዴሞክራሲ ተረጋግጦ መታገል ቢቻል ኖሮ ድርጅቱ በደርግም ጊዜ ብሎ እንደነበረው የሰላሙን መንገድ በሞከረው ነበር። በለንደኑም ጉባኤ ሆነ በአዲስ አበባው የሽግግር ጉባኤ ኢህአፓ ኢዲሃቅ እንዳይደርሱብኝ ያለውና በአሜሪካኖችም አበጀህ የተባለው ራሱ ወያኔ ነው። የቂም ነገር ሳይሆን ለስልጣን የበቁት ኃይሎች ይዘትና መሰረታዊ ጠባይ ህዝባዊነት ወይም አምባገነንነት ነው ነበርም ዋናው ጉዳይ። ወያኔን መቼም ቢሆን መች ኢትዮጵያን ሊታደስ ሳይሆን ሊያወድም ሊያጠፋ የመጣ ዘረኛ ቡድን መሆኑን በሚገባ ስላወቅን መሰል ውዥንብር ውስጥ መቼም ዘው አላልንም። የዛሬ አቋማችንም የተለየ አይደለም። ከአድርባዩም አቃርኖን ያለው ይኸው ጽኑ አቋማችን ነው። ድርጅቱ ለምን በብሔር ተደራጃችሁ ሳይል በዚህ መልክ ከተደራጁት ጋር ኦነግንም ጠቅሎ ህብረት ለማድረግ ሞክሮ ሁሌም የከሸፈው ቡድኖቹ በኢትዮጵያና ኢትዮጵያዊነት ላይ ባላቸው ችግርና ግንጠላን አመቻቹልን ባይነት ነው። የደግ ርዝራሽ ደግሞ ህዝብ ይወስናል ቢባሉም ኢህአፓ ከመጣ አንጠልጥሎ ለፍርድ ያቀርበናል በሚል ድርጅቱን ማውገዝና ማደናቀፉን መርጠው ይገኛሉ። እነዚሁ ወንጀለኞች በሰሞኑ ከወያኔ ጋር ሰላም ከተሾመው ኦህዴድ ጋር ከጎኑ መቆም በሚል መናኛ አቋምን ሲሰብኩ እየሰማን ነው። ኢህአፓን ሳይሆን ከሃዲዎችን የትግል ተመክሮ ያላቸውና እየታገሉ ያሉትንም ሳይሆን የፖለቲካ መናኛዎችን የሚመርጡት የሚያስቀድሙት አለምክንያት አይደለም። ለጸረ ኢትዮጵያ ኃይሎች ሁሉ የማንመችና የምናስጨንቅ ኃይል ሆነን መቆየታችን መገኘታችን ደግሞ ያኮራናል ያስደስተናል። ህዝብና አገራችንን አልካድንም ማለት ነው። ጸንተንም ቆይተናል ማለትም ነው። ያዝ ለቀቅ ሳይሆን ያዝ ጠበቅ መመሪያችን መሆኑን የሚያሳይ ነው። ያልፋል እስኪያልፍ ግን ያለፋል በሚል ትግሉን ከአርባ ዓመት በላይ የተያያዝነው በጭቁኑ ህዝብ አሸናፊነት ሙሉ እምነት ይዘን ስለቆየንም ነው። ርዕዮታችን ሰፊው ህዝብ አሸናፊ ነው ስለሚለን ሁኔታው ሲጠጥር መክዳትን መቼም ልንቀበል ሳንችል መቼም የትግል ታሪካችንን ሳናቆሽሽ ሳናረክስ ለመቀጠልም ችለናል። ጽናት የእምነት ጉዳይ ነው። ትግሉ ሲከር ብተናን ያቀነቀኑና ችግር ሲበረከት ትግልና ቁም ብለው የነበሩ ቡከኖች ውሎ አድረው ለወያኔ እንስገድ ቢሉ የሚያስገርም ሊሆን አይችልም። ወያኔ የሚኸው እስከዛሬ በቂ ባሪያ አለኝና አልፈልጋችሁም እንዳላቸው አለ። ያተረፉትም ቅሌትና ውርደት ከሃዲ አንጃ የሚለውን ስያሜ በመሆኑ ከአስር ዓመት የፖለቲካ ምድረ በዳ ወጥተው እንደገና ለወያኔ ሎሌ ለመሆን ደፋ ቀና ሲሉ ማየትም ተገደናል። ጽኑ ጓዶች እንደሚሉት ግን ኢህአፓ አንድና አንድ ብቻ ነው፣ ጸንቶ የታገለ። ለዚህም ነው የኢትዮጵያ ጠላቶች አሁንም ትኩረት ሰጥተው የሚታገሉት፣ በቀጥታም ሆነ በከሃዲዎችም አድርገው የሚያጠቁት። ወያኔን በዴሞክራሲ መጠርጠር ድመትን በቆሎ መጠርጠር ነው። ለዚህም ነው ከወያኔ ጋር መሞዳሞድ ወይም ቡችላ ለመሆን መነሳት ፍልጡን ፖለቲካ ሳይሆን በክህደትና ጭፍን መሃይምነት የሚፈረጀው። የሚያሳዝነው ግን ፍልጡን ሆነን ያሉት የዚህ ክህደትና ድንቁርና እንደገና ነጸብራቅ ሆነው ሲገኙ ነው። በአገር ወዳዶች ላይ ዘመቻ የወያኔና መሰሎቹ ጸረ ኢትዮጵያ ባዕዳንም ተልእኳቸው ነው፣ ሊተውት አይችሉም። በመሆኑም ጸረ ኢህአፓነታቸው የሚጠበቅ ነው። ኢህአፓ አገርና ህዝብን ቢክድማ ኖሮ በሰሞኑም ግብጽ በቀጥታም ሆነ በሻዕቢያ በኩል አጋሩ ሆኖ በተገኘ ነበር። የሀገር ጠላቶች ግን የኢህአፓ ወዳጆች መቼም ሊሆኑ ስለማይችሉ ያልተቀበልናቸውና ወደፊትም የማንቀበላቸው ነን። አገራችንን እንወዳለን። ከአርባ ዓመታት በላይ ሳንቆሽሽ ተስፋ ሳንቆርጥ ለኢትዮጵያ የታገልነው ለዚህም ነው። ዛሬም ጸረ ወያኔ ትግላችንን አጠንክረን የቀጠልነው ለኢትዮጵያና ለህዝቧ መስዋዕት የሆኑት ጓዶቻችንን ቃል ኪዳን አክብረን በመገኘታችን እንጂ ህዝብን ከተን ለባለ ነፍጥ በመጎንበታችን አይደለም። ዛሬም ትግላችን ይቀጥል የምንለው ኢትዮጵያና ህዝቧን ስለምንወድና ወያኔ ካልተወገደ መብታችንም አገርም አይከበሩም ስለምንል ነው። ክህደት አልለመደብንም። ጓዶችም አርበኞችም አላስተማሩንም። ፍርሃትና እጅ መስጠት፣ ቆዳ አስቀድሞ አገርን ህዝብን መካድ ከኢህአፓ ተጻራሪ ናቸው። ለዚህም ነው አንጃውን ባንዳውን ፋሽስቱን ጠባብ ዘረኛውን ታገልን እንጂ ቀኝ ገዢዎችን ታገልን እንጂ ዘራፊዎችን ታገልን እንጂ ባጠቃላይ ጭቆናና ጨቋኞቹን ታገልን እንጂ መቼም ቢሆን መች ላንዳፍታም እጅ ሰጥተን የማናውቀው። ጸረ ወያኔ ትግላችን ይፋፋም፣ ባንዳና ካሃዲ ትግላችንን አደናቀፈም
ለመድብ ለፋሲ ቀድሞ የታገለ ለቀይተባላሚ ቀድሞ የታገለ ህግ የበላይሁን ለከተማርከው ሉዓላዊነት በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የህዝብ ተስፋን ግንባትን አሳየ
የደብዳቤዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ውድ ፍኖቶች በቅድሚያ እጅግ የከበረ ሰላምታዬን አቀርብላችኋለሁ። የኢትዮጵያ ህዝብ ያካሄደውን ጸረ ወያኔ ትግል ለማሽመድመድና ለማጨናገፍ ሸብረቡ ቀጥሏል። የአዲሶቹ ሹሞች አለማና ተግባር በኢትዮጵያ ስር ነቀል ለውጥ እንዲመጣ ሳይሆን በጥገናዊ ለውጥ የወያኔ ነፍስ ማዳን መሆኑን ዛሬ በግልጽ እየታየ መጥቷል። አዲሶቹ ሹሞች ዛሬ በዙሪያቸው እየኮለኮሉ ያሉት ኢትዮጵያን የሚጠሉ ጽንፈኛ ጠባቦችን መሆናቸውን በተጨባጭ መመልከት እየተቻለ ነው። ከነዚህና ከሌሎች ምክንያታዊ ማስረጃዎች በመነሳት አዲሶቹ ሹሞች ተወልደው ተጠምቀው ያደጉበትን ወያኔን በህዝብ ይለውጣሉ ብሎ መገመት ስህተት ብቻ ሳይሆን የፖለቲካ ጅላጅልነትም ነው። አዲሶቹን ሹሞች ለምን ደገፋችሁ ለማለት ባይዳዳኝም ሹሞቹ ግን ከኢትዮጵያና ዜጎቿ ጥቅም ይልቅ ለወያኔ አዳሪዎችና ዓላማ አስፈጻሚዎች መሆናቸውን ከመናገር ወደ ኋላ ማለት ተገቢ ነው ብዬ አላምንም። የአዲሶቹ ሹሞች ተግባርና ዓላማን በጽሞና ለሚመለከተው ሁሉ ወያኔ የሚጠላውን ሁሉ የሚጠሉ፣ የሚወደውን ሁሉ የሚወዱ፣ የሚጓዝበትን መንገድ ሁሉ የመረጡና በወያኔ ቦይ የሚፈሱ መሆናቸውን የሚያመላክቱ በርካታ ማስረጃዎች አሉ። በአዋሳው ጉባኤያቸው ላይ የኢህአዴግ አብዮታዊ ዲሞክራሲ የሚቀየር ሳይሆን ትክል ድንጋያቸው መሆኑን በግልጽ ነግረውናል። ህገ መንግስታችንም አይነካም ብለዋል። ፖሊሶቻችንም ሆነ አደረጃጀትና አወቃቀራቸውም ከወያኔ የተለየ እንደማይሆን አላማቸው ወያኔያዊ የሆነውን እኩይ አላማና ተግባር ማስቀጠል መሆኑን በአደባባይ ነግረውናል። የጉልቻ ቀይር ነው ዋንኛ አላማና ተግባራቸው። ከዋሳው ጉባኤ በኋላ በ28/01/2011 ዓ.ም የወያኔ አላማ ማስፈጸሚያ የሆነው አሻንጉሊት ምክር ቤት ተብዬም ባካሄደው ጉባኤ ላይ የወያኔ ቱባ ገዢዎች በመሰብሰቢያ አዳራሹ ተቀምጠው ዛሬም እኛው ነን እያሉ ይሳለቁብን እንደነበር ተመልክተናል። አባይ ጣዬ፣ አዲስ አለም ባሊማ፣ አባዱላ ገመዳና የመሳሰሉትን ባይናችን ተመልክተናል። ይሄ ደግሞ በህዝብ ላይ ያላቸው ንቀትና እብሪት ጠቋሚ ነው። ዘረኝነትና ጽንፈኝነት፣ አደርባይነት፣ አስመሳይነትና ምንደኝነት ዛሬ የማንክዳቸው ለሀገራችንና ለህዝባችን ሰላም ጠንቀኛ አመለካከቶች ናቸው። አደርባይነትና አስመሳይነት እጅግ ጎጂ ባህሪያት መሆናቸውን በሚገባ የተረዳሁበት ጊዜ ቢኖር ዛሬ ነው ማለት እችላለሁ። ለአስመሳዮችና አደርባዮች ራስ ዳሽንን የሚያካክሉ ውሸቶችን፣ ሴራዎችና ተንኮሎች አይታዩአቸውም። ለነሱ ሀገር ምናቸውም አይደለም። እስከ አዲሶቹ ሹሞች ዘንድ እንለጠፍ እንሸጎጥ የሚሉ አስመሳይና አደርባይ አመለካከቶችን እንመልከታቸው። የሀገሪቱን ሀብት ምጥጥ ተደርጎ ወደ ባዕድ ሀገር መሻገሩ በግልጽ እየታየ ለአዲሶቹ ሹሞች ዶላርን ለግስቷል ምን የሚሉት ነው? ዶክተር አብይ ለኢትዮጵያ ቀርቶ ለአፍሪካ መሪ መሆን የሚችል ነው። ከአንድ ታዋቂ ካርቲስት ቃለ መጠይቅ የተወሰደ ነው። በግሌ እንኳንስ ለአፍሪካ ለኢትዮጵያም አልሆነለት ምለዋለሁ ለአርቲስቱ። ቀጠል አድርጌም አለማወቅ ጥሩ ነው ከማለት ያለፈ የምለው የለኝም። ድንጋይ ሲያረግ መጪ አበቅላል እንደሚባለው ለመጀመሪያ ጊዜ ጠቅላይ ሚኒስትሬ የምለው ሰው አገኘው። ከዛሬ 10 ዓመታት በፊት ከኢሃፓ ከርቶ የወጣ አንጀኛ ከተናገረው የተወሰደ ነው። አደርባይነትና አስመሳይነት የቱን ያህል ህሊናን ሊጋርድ እንደሚችል ጠቋሚ ማረጋገጫ ነው። የኢትዮ ምላክና የህዝቡ አጠሩት አብይን ሰጠን እያሉ በባዳ ሜዳ ሲፈነጥዙ የነበሩ ዶክተሮችና ፕሮፌሰሮች ከዛሬ ላይ ሆነው ምን ይስማቸው ይሆን? እነዚህ የአዲሶቹ ሹሞች አወዳሾችና ሞጋሾች የፖለቲካ ለውጥ ግንዛቤያቸው አናሳ ነው ማለት አይቻልም። ለአዲሶቹ ሹሞች ውዳሴና ሙገሳ መረዳት ተስኗቸው አይደለም። ሁሉንም የሚያደርጉት አውቀውና ተረድተው ለጥቅም ሲሉ ነው። ይሄ ደግሞ የለየለት አደርባይነት ነው። አደርባይነት ደግሞ ለሀገርም ለምንናፍቀውና ለምንጓጓለት የዲሞክራሲ ስርዓት ግንባታም ጸር ነው። ትግል አምካኝና አዘናጊም ነው። ዛሬ የሀገር የኢትዮጵያን ሁኔታዎች በጽሞና ለሚከታተሉ ሁሉ አዲሶቹ ሹሞች ለውጥ አምጪዎች ሳይሆኑ ለውጥ አደናቃፊዎች ናቸው የሚለውን አባባል በግሌ እጋራዋለሁ። የዕለቱ መልእክቴም መዘናጋት አይገባም፣ ህብረትን አጠናክሮ መቀጠል እንጂ ወደ ኋላ ማለት አይገባንም። በዝምታ ወይም በልመና ወያኔን ማስወገድ አይቻልም፣ በትግል ነው እንጂ መልእክቴ ነው። የወያኔ መጨቆኛ መዋቅሮች ከወያኔ እጅ እንዲወጡ መታገል ይገባል። የወያኔ መጨቆኛ ተቋማት ዲሞክራሲን የቱን ያህል እንደቀጩትና እንደመከኑት የ1997 ዓመተ ምህረት ምርጫን ልብ ይሏል። ፖሊሱ፣ አቃቢ ህጉ፣ የዳኝነት ስራው በወያኔ ፖለቲካዊ ተልእኮ አስፈጻሚነት የተቃኙ ናቸው። ደህንነቱ፣ መከላከያው፣ ምርጫ ቦርዱ ወዘተ ሁሉ የአገዛዙን የአፈና ተግባር ከማካሄድ ወደኋላ የሚል እንዳልሆነ የምናውቀው ስለሆነ የኢትዮጵያውያን የዲሞክራሲና ፍትህ ጥማት በመራር የህዝብ ትግል የሚፈታ እንጂ በወያኔዎች ውሽልሽል ጥገናዊ ለውጥ የሚፈታ አይደለም። ታዬ ንጋቱ ነኝ ከጎባ ባሌ።
ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ፕሮግራም አዘጋጆች እንደምን ከርማችኋል? የምትለው ሰላምታዬ ለእናንተ ይሁን እላለሁ። አዲሶቹ ሹሞች የወያኔ እጅ ስራዎች ናቸውና የወያኔን ሁለንተናዊ ቅኝቶች እየደገሙልን ነው። አዲሶቹ ሹሞች ከሰሞኑ የተዋጣለትና ለስኬት የበቃ የውጭ ፖሊሲያቸውን ለስኬት አብቅቶናል፣ ሀገራችንና ህዝባችን ተጠቃሚ ያደረገና እያደረገ ያለ የውጭ ግንኙነት አለን ሲሉ ሰምተናል። እኛም ይህንን እማወያኔ ለ27 ዓመታት ሲግተን የባጀው የውሸት ክምር ነው እንላቸዋለን። ለመሆኑ ኢትዮጵያ ባለፉት የውያኔ አገዛዝ ዘመናት በጋራ ጥቅምና በእኩልነት ላይ የተመሰረተ የውጭ ግንኙነት ነበረን ወይ ብለን እንጠይቃቸዋለን። በተለያዩ የዓለማችን ሀገራት የውጭ ግንኙነት ጽፈት ቤት እየተባሉ ህንጻዎች መገተራቸው ብቻ የኢትዮጵያንና የዜጎቿን ጥቅም አስከባሪዎች ናቸው ብሎ መናገር አይቻልም። በህንጻዎቹ ውስጥ ያሉት እነማን ናቸው ትልቁ ጥያቄ መሆን አለበት። የኢትዮጵያ አምባሳደር ሆኖ ለመሾም ችሎታ ሳይሆን ወያኔ መሆን ብቻ እንደሆነ እናውቃለን። ኢትዮጵያን ወካይ ተብለው የተሾሙ ሁሉ በዝርፊያና በጨፍጫፊነታቸው በህዝብ ሲጠሉ መሸሻና መደበቂያ መሆኑን እውን በኢትዮጵያ ህዝብ መደበቅ ይቻላቸዋል? ሽፈራው ሽጉጤ፣ ድሪባ ኩማ፣ ተክለ ብርሃን፣ አባይ ወልዱ ወዘተ ለዚህ እውነት በማስረጃነት ማቅረብ ይቻላል? ሁሉም ተሿሚዎች ሀገርንና ህዝብን የካዱ በዘር ጭፍጨፋ መከሰስ የሚገባቸው በዝርፊያ ተግባራቸው በህግ መጠየቅ እንጂ የአምባሳደርነት ሹመት የሚገባቸው አይደለም። የውጭ ግንኙነት ዕውቀቱም ልምዱም ታማኝነቱም የላቸውም። ለሆዳቸው ሲሉ በወያኔ ተለጉመው እንደ ፈረስ ያገለገሉ ከሃዲዎችና ሆዳደሮች ናቸው። ለሆዱ ያደረና እንደ ፈረስ የሚጫን ምንደኛ ደግሞ የሀገርንና የህዝብን ጥቅም ከራሱ ጥቅም ሊበልጥበት እንደማይችል የወያኔው ዘመን የውጭ ፖሊሲ አስፈጻሚዎች ተግባር ቁልጭ አድርጎ አሳይቶናል። የባዕዳን ሀገራት ጥቅም አስከባሪዎች ለባዕዳን ቱጃሮች ጥቅም መከበር በደላላነት በነጋዴነት ሲሰሩ በአይናችን ተመልክተናል። ኢትዮጵያ ተቆርቋሪ አልባ ሀገር መሆኗን በውል ያጤኑ አሜሪካ፣ እንግሊዝ፣ ሳውዲ አረቢያ፣ የተባበሩት ኤምሬት በአዲስ መልክ ራሳቸውን አደራጅተው ወደ ኢትዮጵያ የውስጥ ጉዳይ ሰተት ብለው ገብተዋል። የነዚህ ሀገራት የወቅቱ ጥምረት ኢትዮጵያን ለመጥቀም ሳይሆን የራሳቸውን የፖለቲካና የኢኮኖሚ ጥቅሞችን ለማስከበር መሆኑ ሊዘነጋም የሚገባው ጉዳይ አይደለም። ኢትዮጵያን ተጎጂ እነሱን ተጠቃሚ የሚያደርጉ የተለያዩ ሴራዎችን እየጎነጎኑ ነው። አሜሪካ ዛሬ ለአዲሶቹ ሹሞች የህዝብ ትግልን እንዴት ማምከን እንደሚቻል ምክር ለጋሽ ሆኖ አማካሪዎችን ለግሳለች። ሳውዲ አረቢያ አዲሶቹን ሹሞች የአንድ ዓመት የነዳጅ ፍጆታን በዱቤ ለመስጠት ቃል ገብታለች። የተባበሩት አረብ ኤምሬትም ከፍተኛ መጠን ያለው ዶላር ለግሳለች። ታዲያ የነዚህ ሀገራት ስብስብ በአሁኑ ወቅት በኢትዮጵያ ላይ እያደረጉት ያለው ርብርብ እውን ጤናማ ነውን ለሚለው ጥያቄ የግል ምላሼ በፍጹም የሚል ይሆናል። በኢትዮጵያ ጉዳት ላይ የራሳቸውን ፖለቲካዊ፣ ኢኮኖሚያዊና ወታደራዊ ጥቅሞቻቸውን ለማስከበር የቀየሱት ዘዴ መሆኑን መጠራጠር አይገባም። የኢትዮጵያን ሀብት ለመዝረፍ የጦር ካምፕ ግንባታ ዳር ዳርታ መሆኑ ይታያል። ነገ ከነገ ወዲያ እነ ሳውዲ በየመን ላይ ሊከፍቱ የእብሪት ወረራ የኢትዮጵያን ለዘመቻ የኢትዮጵያን ገዢ መሬቶች ለወታደራዊ ጥቃት መንደርደሪያነት አይጠቀሙም የሚል ግምት የለኝም። ከቆንስላ ከኤምባሲ ጽፈት ቤቶችና ከመንግስትም ይህን የክደት ተግባር ለማስፈጸም ሙሉ ድጋፍን እንዳገኙም መጠራጠር አይቻልም። ይህ የኢትዮጵያ ላይ ለተቃጣ የጥፋት ተግባር ደላሎቹም በሀገሪቱ የተቀመጡ የቆንስላ ኤምባሲ ጽፈት ቤቶች ሹሞችና አዲሶቹ ሹሞች ተጣምረው የሚሰሩት ለመሆኑ መረጃዎች አሉ። በመጨረሻም አዲሶቹ ሹሞች ከየመን ዜጎች ላይ የብሪት ወረራን በመግፋት ገዳዮችና አስገዳዮች ከሆኑት ከነ ሳውዲ አረቢያ ጋር ምን ያሞዳሙዳቸዋል? እነ ሳውዲ እኮ በኤምባሲያቸው ጽፈት ቤት ውስጥ ዘግናኝ ግድግድያ ተግባራትን እየፈጸሙ እንደሆነ ዓለም እየዘገበው ያለ አሳፋሪ ተግባር ነው። ምናልባት አምባገነን አገዛዝን እንዴት መፍጠር ይቻላል የሚል ልምድ ለመቅሰም ነው። በሌላ በኩል የኢትዮጵያን ጥቅም ለባዕዳን አሳልፎ ለመስጠት ነው ከሚል ድምዳሜ መድረስ ስህተት ነው ያስብላል ብያል ገምትም ሲሉ ደረጀ ግሩሙ ከሰንዳፋ ደብዳቤያቸውን አድርሰውናል።
ይድረስ ለፍሮተ ዴሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት ራዲዮ ስርጭት የህብዳቢዎች አምድ ዝግጅት ክፍል። የፋሽስት ጣሊያን ወራሪ ሰራዊት በሽምቅ ውጊያ ተፋልሞ የሀገራችንን ሉዓላዊነትና አርነት በደማቸውና ባጥንታቸው ሀገራችን ታፍራ ተከብራ እንድትኖር ያበረከቱልን አባቶቻችንና እናቶቻችን አርበኞች ለዚህ ውለታቸው የተከፈላቸው እንግልት ግዞት ግርፋት ስደትና እጅግ አረመኔያዊ በሆነ ሁኔታ በስቅላት መገደል ነበር። እዚህ ላይ ከብዙ በጥቂቱ የነበላይ ዘለቀን የነታከለ ወልደ ሐዋርያም ወዘተ ባሰቃቂ ሁኔታ በመገደል ስፍር ቁጥር የሌላቸውን ለሰንደቅ ዓላማችን ክብር ደማቸውን ያፈሰሱትን አርበኞች በኮሬ በዝዋይ በጩንቻ በመንዝ በጠባሴ በጎፋ በጊዶሌ በሐመር ወዘተ የተጋዙ በችጋርና በበሽታ እጅግ አሰቃቂ በሆነ ሁኔታ መገደላቸውን ታሪክ መዝግቦታል። በተጻራሪው ለፋሽስቱ ጣሊያን ጦር ያደሩ ባንዳዎች ሹምባሾችና ቲሊንቲዎች የአርበኞችን ዱካ የሰለሉ ለጠላት ከመጋጠም ባለፈ በስለትና በጥይት የገደሉ አርበኛ ተብለው በንጉስ ሹመትና ሽልማት ማግኘታቸው ያቀኛ አርበኛን ልብ ሰበረ። ይህን ተከትሎ በዘመኑ የነበሩ ባለቅኔዎች እናት ኢትዮጵያ ወንጀለሽ ተላላ ይሞተልሽ ቀርቶ የተደለሽ ፈላ ብለው የተቀኙት ዛሬም እየሆነ ያለው ይሆነው። በተለያዩ ወቅቶች የኢትዮጵያ ህዝብ እንቢ ለጭቆና ብሎ ተከሽወለ ተጫኑትን በትግሉ ሲያወርዳቸው የገረፉት ያጋዙት ለስደት ያደረጉትና የገደሉት ራሳቸውን የለውጥ አራማጆች አድርገው በመሾም ተንገላታውን ህዝብ መልሰው ቆም ስቅሉን እያሳዩት ነው። ዘርን መሰረት ያደረገውን ስርዓት ከስር መሰረቱ መንግሎ ለመጣል የተደረገው ህዝባዊ ትግል የድል ፍሬውን ለመቀዳጀት እየተቃረበ በነበረበት ግፈኛው ወያኔ ኢህአዴግ የሚባለው አረመኔ ቡድን ራሱን የለውጥ አራማጅ ብሎ የህዝባዊ ትግሉን ፍሬ በመንጠቅ የጭቆናውን ቀንበር መልሶ በህዝብ ላይ መጫኑ የሞተልሽ ቀርቶ የገደለሽ በላ እያስባለ ነው። ገዢው ዘረኛ ቡድን የአገዛዙን ቁንጮ ቢቀይርም የጫጣታና የሆያ ሆዬ የቱሻ ፖለቲካ ሀገርን ለትርምስ ህዝብን ለመፈናቀልና ለስደት እየዳረገ መሆኑን እያስተዋልኩ የሀገሬ ህዝብ ጣፍንታ ያስጨንቀኛል። አዲስ በሉን እያለ የሚለው የወያኔ ዘረኛ አገዛዝን ግፍ ጭቆና በስበዛ ዘረፋ እየቀጠለ ያለው በጨረባ ፖለቲካ ህዝብን ለማደናገር እያደረገ ያለው መውረግረግ ወደ መወላገድ ሲቀየር ልብ እያልኩ ጨረባ ማለት ግልጽ ያልበሰለ ባዶ ወሬ በውሸት የተሞላ በከንቱ ውዳሴ የታጨቀ እኔ ከሞት ሰርዶ አይቀል ያለችው አህያ ፍልስፍና ማለት ነው የሚል ትርጉም እሰጠዋለሁ። የኢትዮጵያ ህዝብ አመጽ ወያኔ ሌባ ወያኔ በቃን ወያኔ ይወገድ ከፋፍለ ግዛ ይቁም የግፍ እስራት ይቁም የአረመኔዎቹ የአጋዚና የፌደራል ፖሊስ ግድያዎች ሽብሮች ይቁሙ የድብቅ ጨለማ እስር ቤቶች በአዲስ አበባና በትግራይ የሚገኙ ይጋለጡ ሁሉም የፖለቲካ እስረኞች ይፈቱ ማንም በፖለቲካ አቋሙ በሚጽፈው በሚናገረው በሚያስበው የፖለቲካ እምነቱ ሳቢያ መታሰሩ ይቁም ግፈኞች የወያኔ ቁንጮችና ዘራፊዎች ሌቦቹ የወያኔ ቁንጮች በቁጥጥር ስር ውለው በህግ ይጠየቁ የወያኔ ዋናዎቹ ቁንጮች ነፍሰ ገዳዮች በሌብነታቸው ተባባሪዎች የሆኑ ሁሉ በቁጥጥር ስር ውለው ለህግ ይቅረቡ የሚል ነው። በሜቴክ በአባይ ግድብ በስኳር ፋብሪካዎች ስም በቢሊዮኖች የሚቆጠሩ ገንዘብ እየዘረፉትና እየዘረፉ ያሉት ሳሞራ አባይ አዜብ ስብሐት በረከት አዲሱ አባዱላ ኩማ ድሪባ ክንፈ ጌታቸው አርከበ እና ተፈራ ወዘተ በቁጥጥር ስር ውለው የዘረፉትን የሀገር ሀብት ሊመልሱና በወንጀሎቻቸው ተገቢውን ፍርድ ሊቀበሉ ሲገባው ዛሬም በቅርብ ርቀት የዘረኛውን አገዛዝ እድሜ ለማራዘም እየመከሩ መሆናቸውን እየሰማው ነው። እስካሁንም ለቁራኛ በሽታዎች እጅግ ጠቃሚ የሆኑ መድኃኒቶችና መገልገያ መሳሪያዎች ከገበያ እየጠፉ ነው። እስካሁንም የኑሮ ውድነቱን ለማረጋጋት አንዳች እርምጃ አለመወሰዱ የሚገርመኝ ባይሆንም ያጠፋጭኛል። የሀገሬ ሰላም ከምን ጊዜውም በላይ መደፍረሱና ንጹሃን ዜጎች እየተገደሉ እየታረዱ ቤቶቻቸውን ጥለው እየተሰደዱ እየተፈናቀሉ በዚህ ማል ደግሞ የእናቶች የእህቶች የጠመንጃ አፈሙዝ እየተደገነባቸው መደፈራቸው በእጅጉ ሊናይ እየረበሸው ነው። ዛሬ አሶሳና ምዕራብ ወለጋ ኦጋዴንና አካባቢው ሰሜን ወሎና አካባቢው ከወልቃይት እስከ ሁመራ አፋር ወዘተ ለ28 ዓመታት የተቀበሩ ቦምቦች እየፈነዳዱ ፍንጣሪዎቻቸው ንጹሃን ዜጎችን እየገደሉና እያቆሰሉ መሆናቸውንም እያየው ነው። ሐረር ከተማ ውሃ ያጣው የውሃው መነሻ የኦሮሞዎች በመሆኑ መቆረጣቸውን ሲሰማ በእጅጉ አለቀስኩ። የጎሳ ፖለቲካ ነገ የዘነበው ዝናብ ደመናው ከኛ እየሄደ ነውና እርሻችሁ ለጠጣው ክፍያ አምጡ በሚል ግጭት አይጫርም ብዬ ለማሰብ እየከበደኝ ነው። ለዚህ በነጋ በጠባው የሰዎችን መገደልና መፈናቀል እያዳምጥን ህሊናችን ከሚቆስልበት የጎሳ ፖለቲካ አዙሪት መውጫውና የህዝብን እልቂት መፈናቀል ራብንና ጥምን የእየየ ድምፅ የሚከላው የሚወገደው እንዴት ነው ብሎ መጠየቅ ተገቢ እንጂ የዋነት ጥያቄ ተደርጎ ሊታይ አይገባውም እላለሁ። የችግሩ ምንጭ የራሱ የጎሳ ፖለቲካ አራማጁና በህዝብ ላይ እየደረሰ ባለው ግድያና ግፍ ተጠያቂ ነውና ይህን ሁኔታ ሊታደግ ይቻለዋል ብሎ ማሰብ የፖለቲካ ቅዠት ይመስለኛል። የዚች ሀገር እጣ ፈንታ የሚያገባቸው ሁሉ በጋራ በእኩልነት በግልጽ ሊነጋገሩ ይገባቸዋል። ይህ ማለት ጊዜያዊ ህዝባዊ የመሸጋገሪያ መንግስት መስርተው በቀልቦና የመጻዊውን ጊዜ ሁኔታ የሚያመቻችና መሰረት የሚጥልና ሀገርን ህዝብን የሚታደግ መጪው ትውልድ የሚኖርበትን ሀገር ማስረከቢያ ንድፍ ይተልማሉ። የፍኖተ አድማጮች ሆይ አፍ ተለጥ ሆናችሁ ሐሳቤን አድምጡኝ። ወያኔ ኢህአዴግ ለ28 ዓመታት መከራን በመከራ ላይ እያነባበረ በአፍሪካ በአምባገነንታቸው ተወዳዳሪ ካጡት ከሩዋንዳው ካጋሜ፣ ሙሴቪኒ፣ ከኤርትራው ኢሳያስ ወዘተ አገዛዞች ባልተናነሰ የግብ አገዛዝን አስፍኖ የግብ ጽዋ ሞልቶ ሲፈስ ታድሻለሁ ብሎ ያለፈውን እርሱትና አሁን አንድ ብለን መቁጠር እንድንጀምር እየነገረን ግፍና ግድያውን በከፋ ሁኔታ ቀጥሎበታል። ባለፉት 6 ወራት ያየነው መከራችንን በቀለምና በወረቀት ለመግለጽ ይከብዳል። በእነዚህ ወራቶች ለደረሰው እልቂት ሁሉ ተጠያቂው አዲስ በሉኝ የሚለው የወያኔ ኢህአዴግ አገዛዝ መሆኑ መጠራጠር የተሰውት ወገኖቻችንን አስከሬን በእሾህ እንደመውጋት ይቆጠራልና እንደ ጋሪ ፈረስ የተነገረንን አቅጣጫ ተፋዘን ከማየት ዙሪያ ገባውን አማትረን ሀገራችንን ለመታደግ ሀገራችንን የገደሏትን በማስወገድ የሞቱላትን በማሰባሰብ የሽግግር ህዝባዊ መንግስት ይቋቋም ብለን ድምጻችንን እናሰማ እላለሁ። ጸጋዬ ዶርሴው ነኝ ከሽሮ ሜዳ አዲስ አበባ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና አድማጮች ለሁላችሁም የከበረ ሰላምታዬ ይድረሳችሁ እላለሁ። በሀገራችን ተማሙቆና ተጋግሎ ሲካሄድ የነበረው የህዝብ ትግል በአዲሶቹ ሹሞች ምክንያት ለጊዜውም ቢሆን ቆፈን ይዞታል። በዚህ የፖለቲካ ቆፈን ሳቢያ ኢትዮጵያን ለመበጣጠስና ህዝቧን ለመበታተን ሲያሴሩ የነበሩ ጠባቦችና ጸንፈኞች በመዲናይቱ አዲስ አበባ ተሰባስበው የጋራ ሴራዎቻቸውን በመሸረብ ላይ ይገኛሉ። የወያኔን ስንቀይረው የለውጥ ኃይሎች ነን የሚሉ ወገኖች ለዚህ ሴራ ተባባሪነታቸውንም በተግባር እየተመለከቱን መሆኑንም መካድ አይቻልም። የአዲስ አበባ ወጣቶች አፈሳንና ወደ ጦላይ ለስር መላክ የሚነግረን ነገር ቢኖር ለእንገንጠል ባይጽንፈኞች መድረክ ማመቻቸት መሆኑን መረዳት ተገቢ ነው። የአዲስ አበባ ወጣት ኢትዮጵያዊነቱን አማኝ መገነጣጠል መከፋፈልን የሚጠላ ወጣት ነው። ኢትዮጵያዊነቱ የዘር ሀረግ የሚመዘዝ አይደለም። የነዚህ ወጣቶች መታሰርና በኦሮሞ ህዝብ ስም የተደራጀ ጠባብና ዘረኞች ተሰባስበው ያወጡትን ያቋም መግለጫ ይዘትን ዞር ብሎ መመልከቱ ይጠቅማል። በሰጡት የተሳሳተና የተዛባ ያቋም መግለጫ አነጋጋሪነት ሳቢያ አቶ በቀለ ገርባ የፈጠው የፈጠራው ሸት ከወጣው ያቋም መግለጫ የበለጠ አሳዛኝም አሳፋሪም ነበር። አዲስ አበባ የኦሮሞ ናት፣ ኦሮሞ ከአዲስ አበባ ውጣ ተባለ የወዘተ የሚሉ አሳፋሪ ውሸቶች መደመጣቸው እነዚህ ሰዎች ወደ ፖለቲካ ሲገቡ እንወክለዋለን የሚሉትን ህዝብም ሆነ የሌላው ኢትዮጵያውያንና የኢትዮጵያን ታሪክ ሳይያውቁ ነው እንዴ ወደ ፖለቲካው የገቡት አስሏል። ህዝብን የማጫረስ የመከፋፈል አባዜያቸውን ከምስራቅ ሀረርጌ ወይም ከጌዲዮ ወይም ከቤንሻንጉልና ወለጋ ወዘተ ወደ አዲስ አበባ የማስጠጋት እቅድ የላቸውም ማለትም አይቻለም። በአዲስ አበባ የኦሮሞ ወጣቶችን እየፈለጉ በብሔረሰብ የማደራጀት ስራን ምን አመጣው የሚል ጥያቄ መነሳት ያለበት ጥያቄ ነው። ለአንዱ ብሔረሰብ የተሰጠ የመደራጀት መብት ለሌላው የአዲስ አበባ ወጣት መከልከልን ለምን ታሰበ? እስራቱ ለምን ተከጀለ? የኢትዮጵያዊነት ጥንካሬን ለማዳከም የአዲስ አበባን ወጣት ስነ ልቦና ለመስለብና ለማዳከም የተሰራ ሴራ ለመሆኑ በግሌ ቅንጣት ታህል ጥርጣሬ የለኝም። የኦሮሞን ህዝብ ከአዲስ አበባ ይውጣ የሚል የአዲስ አበባ ነዋሪ ሊኖር እንደማይችል ሁሉ አዲስ አበባ የአንድ ብሔር ብሔረሰብ ከተማ ነች የሚለውን ቅዠት አንድም የአዲስ አበባ ነዋሪ ሊኖር እንደማይችልም በኦሮሞ ህዝብ ስም የሚነግዱ ጽንፈኞች በውል ያጤኑት ይገባል። አዲስ አበባ የወላይታው፣ የጉራጌው፣ የትግሬው፣ የአማራው፣ የኦሮሞ፣ የአፋሩ፣ የሶማሌው ወዘተ ሁሉ የጋራ ከተማ ነች። የአፍሪካውያን ወንድሞቻችን ጭምርም እንጂ ማንም ለብቻው ለዘዝበት ወይም ባለቤትነት ለያዛት ብሎ የሚያላዝንባት ከተማ እንዳልሆነች ሁሉም በውል ሊረዳው ይገባል። የኢትዮጵያ ህዝብ ለጠየቀው መሰረታዊ ጥያቄ መልስ ላለመስጠት ወይም ጥያቄውን ለማረጋጋት ወያኔና ሌሎች ጽንፈኞች የተቀነባበረ ሴራ መሆኑንም በውል ማጤን ይገባል። ነስባት ነጋ እንደ 27 አመታቱ የግፍ አገዛዛቸውን ለመቀጠል ሲሳናቸው ዘዴያቸውን ቀይረው ብቅ ማለታቸው መሆኑን ለማንም የተሰወረ ሊሆን አይገባም። ዳግም 1983 ዓመተ ምህረትን ለመድገም የተውጠነጠነ ሴራ ነው። የአዲሶቹ ሹሞች እናሻግራቸዋለን ፈሊጥ ደግሞ 1983 ዓመተ ምህረትን ይጠቁመናል። ብራብሄር አደረጃጀታችንና ኢትዮጵያ የሚሉ የፖለቲካ ድርጅቶች ጠሊነታቸውን በውል ተመልክተናል። በሀገራዊ አንድነት አቋሙ በዲሞክራሲ ጽንሰ ሐሳብ አስተምህሮ በህዝብ አፍቃሪነቱ በልምድና በእውቀት የዳበረ ኢሃፓን አግልሎ ጽንፈኞችን ብቻ እየተበተቡ ስለ ፍቅርና ኢትዮጵያዊነት መስበክ አይቻልም። የወያኔ መጨቆኛ ተቋሞች ሁሉ ባልተነኩበት ነጻ ፍትሃዊና ዲሞክራሲያዊ ምርጫ ከግርት አልፎ በመሬት ላይ ጠብሊል የማይችል መሆኑንም መረዳት ይገባል። የሰራተኞች የማያ ማህበራት ሳይቀሩ ፈርሰው በወያኔ ተለጣፊዎች መተካታቸው እንደምን ይረሳል? የሙያ ማህበራት መሪዎችስ በእስር መሰቃየታቸው፣ ሀብታቸው በወያኔዎች መዘረፉ፣ የሙያ ማህበር አመራሮች በጠራራ ፀሐይ መገደላቸው እንደምን ይድበሰበታል? የመምህራን ማህበር አመራር አባላት እኮ ከህይወት የተረፉት በስደት ላይ መሆናቸው ወያኔዎችና አዲሱ ሹሞች ይራሱት ይሆንን? እኛ ግን አንረሳውም። ጋዜጠኞች፣ ሰራተኞች፣ የጤና ሙያተኞች፣ መምህራን ወዘተ ዛሬ የሙያ ማህበር አልባ ናቸው። ሁሉም የወያኔ ስራ ተጠቂዎች ናቸው። ሁሉም የፍትህ ያለ የነጻነት ያለ ሲያሉ ይጮሃሉ። በመጨረሻም የአዲሶቹ ሹሞች የህዝበኝነት ሰበካ ከቃል ያለፈ ሊሆን እንደማይችል መጠራጠር ተገቢም አስፈላጊም ነው። ከእንግዲህ በከንቱ ማዘናጊያ ቃላት እየተሸነገልን ለአምባገነኖችና ዘረኞች ስልጣን መደላደል መሆናችን ይብቃ። ብቻኛው መፍትያችን መከፋፈል ሳይሆን መተባበር፣ ቀበቶና መቀነስን ማላላት ሳይሆን ጠበቅ አድርጎ ትግልን መቀጠል ብቻ ነው። የተነጠቅነውን ስልጣን በእጃችን ለማስገባት የሽግግር መንግስት ምስረታ ለድርድር የሚቀርብ ጉዳይ ሊሆን በፍጹም አይገባም። እኛ እናሻግራለን ሲሉን ከነስባሃት የተሰጣቸውን ትዛዝ ለማስፈጸም መሯሯጣቸው መሆኑን የሚጠራጠር ካለ ከእንግዲህ ወያኔነቱን ለመሸፈን የሚሞክር ወይም ወያኔ መሆን አለበት የሚለው የግል አቋሚ ነው። ተቀጥልበታለሁም ሲሉ ደብዳቤያቸውን ያደረሱን አቶ ደገፋው በቀለ ከቢሾፍቱ ናቸው።
አንቺ ፍቅር አምባ የአፍሪካ መዲና አንቺ ፍቅር አምባ
ዛሬ ያለን የደብዳቤዎች አንድ ፕሮግራም በዚሁ ይተካላል። ሳምንት አርብ እስከምንገናኝ ደህና ቆዩን። መልካም ሳምንት።
ማመት ክብር ግዳጅ ነው። ነጋ ጠባ መሙኘት የሰውን ክብር ያጠፋል። ጅል ያሰኛል። ጅልነቱ የሀገርን እጣ ፈንታ የሚመለከት ከሆነ ደግሞ ጉዳቱ ዜጎችንም ትውልድንም አስለቃሽ ይሆናል። ወያኔ ስልጣን ይዞ ሀገር ሲያጠፋ ከ23 ዓመታት በላይ ሆኖታል። የብዙሃንን ደም አፈሷል። ሺዎችን ለፍየል ለእስር ዳርጓል። ህዝብን ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ማሉንም ጨምሮ ጨፍጭፏል። ከሁሉም የባሰ ወንጀሉ ደግሞ የአገርን መሬት ለሱዳን አሳልፎ ሰጥቷል። ለመሬቷን ለቻይና ለክንድ ለአረቦች አስረክቧል። ወንጀል ክህደት ባንዳነት ይሁሉ እንዴት ይረሳል? ወያኔዎች ጸረ ኢትዮጵያ ናቸው። የድርጅታቸው መሰረታዊ መርሃ ግብር ይህችን ታሪካዊ ሀገር ማዋረድ ማንበርከክ ከተቻለም መበታተን ነው። በየጊዜው የወያኔ መሪዎች የሚያደርጉት ድንፋታ ያዳምጣል። የወያኔ ድርጅት ማገር ምሰሶ ኢትዮጵያን መጥላት ነው። ትግላችን ጸረ አማራ ነው ሲሉ ያኔ ከመስረታቸው መልእክታቸው ትግላችን ኢትዮጵያን ለማውደም ነው የሚል ነበር። ይህም ደግሞ በተጨባጭ በተግባር አሳይቷል አስመስክረዋል። የኢትዮጵያ ታሪክ 100 ዓመት አይሞላውም፣ የአገር ታሪክ የሚባለው ተረት ተረት ነው ወዘተ እያለ ወያኔ ጸረ ህዝብነቱን በእብሪት ሲያሳይ አመታት አልፈዋል። ወያኔ ላለፉት 23 አመታት የፈጸመው ጸረ ኢትዮጵያ ድርጊት ሁሉ በቂ ትምህርት ነውና ዛሬ ወደኋላ ተመልሶ ስለ ወያኔ ብዥታን ማስተናገድ ሀገርን ይጎዳል። ከተራቂልነት አልፎ ወደ ወንጀል ደረጃ የሚፈረጅ ነው። ከደረሰብን መከራና ስቃይ መማር አለብን። መከራው እንዲህ ሲል መከራ ይምከረው የሚባልብን መሆን የለብንም። ታሪክ ቅርስ ነው፣ በደም የተገበየ። ተመክሮ ደግሞ ወርቅ ቅርስ ነው። ስተተንም ጸጋንም ቁልጭ አድርጎ ያሳያልና ስተተንም ዳንደግም ቀይ መብራት ያሳየናልና ነው። ከትግል ተመክሮ መማር እንታገል ለሚሉ አስፈላጊና ግዴታም ነው። ታሪኩ የረሳ ስተቱን ይደግማልና የወያኔ አገዛዝ አፈናና ጭፍጨፋ መሰረቱና መንቀሳቀሻው ነው። ሌላ መንገድና ዘዴ አያውቅም አይፈልግም። በርካታ ወገኖች በየጊዜው ላቀረቡት ጥያቄዎች የሙስሊም ኢትዮጵያውያን ፍትሃዊ የሆነ ተቃውሞ ጨምሮ በቀና ምላሽ ከመስጠት ፈንታ በኃይል ለማፈን ርምጃ የወሰደው ካለው የማን አለብኝና የእብሪት ጠባይ የተነሳ ነው። አመጽ ግዳጅ ነው የሚል ርዕስ መያዝ የተገደድነው ይህን የህዝብ ተቃውሞ ሁሉም ዜጋ ሊደግፈው ሊያጅበው የሚለውን ለማሳሰብ ነው። በየካቲት 66 ሙስሊም ዜጎች መብታችን ይከበር ብለው ሲሰለፉ ክርስቲያን ወገኖች አብረው ተሰልፈዋል። ዛሬም ይህ እውን መሆን ያለበት መከሰት ያለበት ነው። የዜግነትን ግዴታ መዘንጋት ሀገርን ይጎዳል። ግዳጅን መወጣት በሚመለከት ተልካሻ ምክንያት እየደረደሩ ከትግል መራቅም የሚደገፍ ሳይሆን የሚወገዝ ነው። ፍርሃትን ማሸነፍ ደግሞ ለሀገር ስርየት ወሳኝ ነው። የዜጎች ህይወት ዋና ባለቤት ደግሞ ኢትዮጵያ ናት። ለሀገር መሞት ህይወት ዳግም ትንሣኤ ስርየት መባሉ ተገቢ ነው። ለሀገር ከመሞት በላይ ክብር የለምና። ለዚህም ነው ነጋ ጠባ ለወያኔ መሰሪ ፕሮፓጋንዳ ወይም ሰበካ ሰለባ መሆን የሌለብን። መለስ ዜናዊ ከሞተ በወያኔ ባለስልጣኖች መካከል ሽኩቻ መኖሩ አንድ ሰብሳቢ ግለሰብ አለመኖሩ እንዲሁም እንደ መጋዣ የሚጎተት ጠቅላይ ሚኒስትር የተሾመ ቢሆንም ስርዓቱ በመሰረቱ የተለወጠና በቅን መንፈስ የሚጓዝ አድርጎ መገመት የተሳሳተ ነው። ለወያኔ እድሜ ማስቀጠያ ድልዳል መስፋታችን ነው። በ1983 ዓመተ ምህረት አድምጠናል። ለወያኔ ጊዜ ይሰጠው ብለው ጸረ ወያኔውን ትግል ያወገዙ ለጸረ ህዝብ አገዛዝ መደላደል አስተዋጽኦ አድርገዋል። ይህን በተመለከተ ተመክሮ አለንና ከዚህ መማር ይገባናል። ሁኔታው ባልተለወጠበት አቋምን መለወጥና መሽመድመድ የሚጠቅም አይሆንም። በወያኔ ውስጥ ለኢትዮጵያ የሚበጅ ቀና ራዕይ ያላቸው ከቶም የሉ። የቀድሞ ወያኔዎችና ተቋሚ ነን ያሉት የቁርጥ ቀን ሲመጣ ሽንፍላ ቢታጠብ አይጠራም ሆኖ ተገኝተዋል። ካለፈው ለመማር ከተነሳን በሁሉም መስክ በቀናም ሆነ በስተት ብዙ ትምህርት ገብተናል። ጠላትን አምሮ መታገል ወሳኝ መሆኑንም ተረድተናል። ቆራጥና ጽኑ ትግል መካሄድ ባለበት ወቅት ክንድን በሰበብ በአስባቡ የሚያዝሉትን መታገልና ማሸነፍ አለብን። የራስን ጉድፍ ማስወገዱ መቅደም አለበት። ተቋሚ ድርጅቶችን የጎዳው ወያኔ ብቻ ሳይሆን በየድርጅቶቹ ያሉት የነበሩት ወላዋይና ሽንፈተኞች ናቸው። ህብረት ግንባርንም በተመለከተ ያለን ተመክሮ ሰፊ ነው። ይህ ውጤት አስገኝቷል ይግን አልጠቀምም በሚል ትምህርት ቀስመናል። በዚህ መጠቀም መጣሩ ተገቢ ነው። ላለፉት 23 ዓመታት ወያኔ ማንነቱን በከፋ መንገድ ለህዝብ አሳይቷል። በሰላም እና በድርድር ስልጣን ይለቀቀርቶ ሊካፈልም ዝግጁ አልነበረም አይደለም። የወያኔን ዘረኛ አገዛዝን ማስወገድ በተመለከተ በህዝባዊ አመጽና እንቢተኛነት ከማስወገድና ከመደምሰስ ሌላ አማራጭ መውሰድ ወይም መስበክ ከቶም አይቻልም አያዋጣም። ማመጽ ግዴታ ነው። ብሔራዊ ግዳጅ ነው። ከአመጽ ውጪ መፍትሄ የለም። አለ የሚለው ተናበዱ ወይም በወያኔ የተገዙ አወናባጆች ናቸው። በወያኔ አገዛዝ ላይ እናምናለን። የወያኔ አገዛዝን በአመጽ እናድክማለን።